ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፉት ሦስት አስርት ዓመታት ግድም በከፍተኛ ሥልጣን ያገለገሉ አምስት የኢህአዴግ ባለሥልጣናትን በጡረታ ሸኙ።
ስልጣን ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴም ሆነ ለቀጣይ ስራዬ ምቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት።
አይ ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ፣ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር የድሮውን አመራር ይዘው ሊቀጥሉ አይችሉም።
ሁለት ድምፆች ነው የሰማችሁት። ቀደም ሲል የቀደሙት በንግድ ሚኒስቴርና በኢንዱስትሪ ሚኒስቴር መስሪያ ቤቶች ውስጥ ለረጅም ጊዜ ያገለገሉት አቶ ታደሰ ኃይሌ ከተናገሩት የተቀነጨበ ነው የሰማችሁት። እሳቸውን የተከተሉት ደግሞ የፖለቲካ ፍልስፍና ምሁሩ ዶክተር ዳኛቸው አሰፋ ናቸው። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ አድማ የዛሬ ረቡዕ ግንቦት 8 2010 ዓ.ም ምሽት አስተናጋጆች ሰሎሞን አባትና
ሰሎሞን ክፍሌ እንሆናለን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ከዛሬዋ ጨረቃ መውጣት ጋር ዩናይትድ ስቴትስ ውስጥና በመላ ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና መልካም ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ መልእክት አውጥተዋል። ቅዱስ ቁርአን ለነቢዩ መሐመድ በፍቅርና በጸሎት የተገለጸበትን ቅዱሱን ረመዳን ወር ሙስሊሞች የሚያስቡት በመልእክታቸው እንደሚያስቡት በመልእክታቸው ጠቅሰው ይህንን ቅዱስ ጊዜ ብዙዎች የሚያከብሩት በጾም፣ በዘካ፣ በሶላትና ቅዱስ ቁርአንን በመቅራት እንደሆነ አስታውሰዋል። ረመዳን መንፈሳዊ ብልጽግናን ለማጥለቅና አምላክ የቸረንን የበዙ በረከቶች ማድነቃችንን ለማደስም ራሳችንን የምንመረምርበት ጊዜ ነው ብለዋል ፕሬዚደንት ትራምፕ። ፕሬዚደንቱ መልእክታቸውን በመቀጠልም በዚህ የምስጋናና የጽሞና መንፈስ ረመዳንን የሚያከብሩ ማኅበረሰቦቻችንን ሊያጠናክሩ፣ ድጋፍ የሚያስፈልጋቸውን ሊረዱ፣ ቅዱስ ሕይወትን እንደምን አድርገን እንደምንመራም ለሌሎች መልካም አርአያ ሊሆኑ ይችላሉ ብለዋል። ረመዳን ሙስሊሞች በአሜሪካዊው ሕይወት ገጽታ ላይ የሚያኖሩትን የሃይማኖታዊ ጥልፍ ካፕታምነት ያስታውሰናል የሚለው የፕሬዚደንቱ የዛሬው መልእክት ዩናይትድ ስቴትስ ውስጥ የሃይማኖት ነጻነትን በሚያጠናክርና ሃይማኖታዊ ሥርዓትን በሚያከብር ሕገ መንግሥት ስር እንኖር ዘንድ ሁላችንም ታድለናል ሲል ይቀጥላል። ሙስሊሞች ረመዳንን በሕሊናቸው መመራትና ያለ መንግሥት ጣልቃ ገብነት ማክበር እንደሚችሉ ሕገ መንግሥቱ እንደሚያረጋግጥ የፕሬዚደንት ትራምፕ መልእክት ያስታውስና በዚህ አሜሪካውያን ሁሉ የሰብዕናን ነፍስያ በጥልቀት መረዳታቸውን እንዲያበዙም ሕገ መንግሥቱ የተለያዩ ዕድሎችን ያመቻቸ መሆኑን አስገንዝበዋል። ብዙ ሰዎች ረመዳንን ለማክበር በአንድ እንደ ቆሙ ሁሉ ሜላንያና እኔም ለዚህ የተባረከ ወር በተስፋ እንቀላቀላቸዋለን። ረመዳን ሙባረክ ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅዱስ ረመዳንን ምክንያት በማድረግ ዛሬ ባወጡት በዚህ መልእክታቸው።
አንጋፋውን የህወሓት መስራች አባል ስብሐት ነጋን ጨምሮ አምስት ከፍተኛ ባለሥልጣናት በጡረታ እንዲገለሉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። እነዚህ የመንግሥት ባለሥልጣናት ረዘም ላሉ ዓመታት በተለያዩ ኃላፊነቶች ያገለገሉ ናቸው።
የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ እየገነባች ባለችው ህዳሴ ግድብ ጉዳይ በኢትዮጵያ በግብፅና በሱዳን መካከል አዲስ አበባ ላይ የተካሄደውና ባለፈው ሌሊት 9 ሰዓት ላይ የተጠናቀቀው የሦስትዮሽ ውይይት ውጤት ማስገኘቱን ኢትዮጵያ አስታወቀች። የሦስቱ ሀገሮች ሳይንቲስቶች የግድቡን ውሃ አሞላል በጋራ እንዲያጠኑ መግባባት ላይ መደረሱ ተነግሯል። በመጽሔት ዝርዝር ዘገባ ይዘናል።
የኬንያው ፕሬዝደንት ኡሁሩ ኬንያታ በኮምፒውተርና በኢንተርኔት አማካይነት የሚፈጸሙ ወንጀሎችን ለመቆጣጠር የሳይበር ደህንነት አዋጅ አጽድቀዋል። ተጨባጭ ያልሆነ ያሉትን መረጃ የሚያሰራጩ ግለሰቦች ወይም ድርጅቶች በአምስት ሚሊዮን የኬንያ ሺሊንግ ወይም ሁለት ዓመት እስራት እንደሚቀጡ አዋጁ ይደነግጋል። በመጽሔት ዘገባ ይኖረናል።
የአሜሪካ ኤምባሲ ወደ ኢየሩሳሌም ይዛወር በነበረ ጊዜ ከእስራኤል የጸጥታ ኃይሎች ጋር ከትናንት በስቲያ በተካሄዱ የድንበር ላይ ግጭቶች ከተገደሉ ፍልስጤማውያን መካከል የተወሰኑትን አስከሬኖች ለመቅበር አደባባይ የወጡ በሺዎች የሚቆጠሩ ፍልስጤማውያን እንደሚበቀሉ ዝተዋል። 60 ፍልስጤማውያን የተገደሉበትንና 2700 የቆሰሉበትን ይህንን ጥቃት የተባበሩት መንግስታት ባለስልጣናት የጭካኔ አድራጎት ሲሉ አውግዘውታል። ትናንት ለቀብር የወጡት ፍልስጤማውያን ሐዘንተኞች በመንፈስና በደም ሰማዕትነታችሁን እንጠብቃለን እያሉ ዘምረዋል። በጋዛና በእስራኤል አዋሳኝ አካባቢዎችና በዌስት ባንክ ትናንትም ፍልስጤማውያኑ በወታደሮቹ ላይ ድንጋይ ሲወረውሩና እሳት ሲያቀጣጥሉ ወታደሮቹ አስለቃሽ ጋዝ ሲተኩሱባቸው እንደነበረ ተገልጿል። በትናንት ግጭቶች ቢያንስ ሁለት ፍልስጤማውያን መገደላቸው ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው ድንበሮቿን የማስከበር መብት እንዳላት በመግለጽ እርምጃውን የተከላከሉ ሲሆን፣ ዩናይትድ ስቴትስ ደግሞ ቀደም ሲል በሽብር ድርጅትነት የፈረጀችው ጋዛን የሚያስተዳድረው ሐማስ ተቃውሞዎቹን ማነሳሳቱን በመግለጽ በፍልስጤማውያኑ ላይ የተፈጠረው ግድያ እንዲጣራ ለጸጥታ ጥበቃ ምክር ቤቱ የቀረበውን የውሳኔ ሐሳብ ረቂቅ አግዳለች። የፍልስጤሙ ፕሬዚደንት መሐሙድ አባስ የእስራኤልን እርምጃ ጭፍጨፋ ሲሉ ጠርተውታል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ባለፈው የካቲት ሶሪያ ውስጥ የደረሰው የኬሚካል ጥቃት በክሎሪን ጋዝ የተፈጸመ ነበር የሚል ድምዳሜ ላይ መድረሳቸውን የዓለም አቀፉ የኬሚካል ጦር መሳሪያዎች እገዳ ድርጅት መርማሪዎች አስታወቁ። ቡድኑ ምርመራውን ያካሄደው ከጤና ሠራተኞችና ከእማኞች የምስክርነት ቃሎችን በመሰብሰብ እንዲሁም ጥቃቱ ከተፈጸመበት ከኢድሊብ ክፍለ ሀገር ሳራቄብ አካባቢ ናሙናዎችን በመውሰድ እንደሆነ ተገልጿል። በወቅቱ ጥቃቱ የተፈጸመባቸው ሲቪሎች የመተንፈስ ችግርና በልብሶቻቸው ላይ የክሎሪን ሽታን ጨምሮ ለክሎሪን ጋዝ የመጋለጥ ምልክት ያሳዩ እንደነበር የሕክምና ባለሙያዎች ማረጋገጣቸውን ቡድኑ አስታውቋል። ጥቃቱን ያደረሱት የሶሪያው ፕሬዝደንት ባሻር አልአሳድ ኃይሎች ናቸው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ መክሰሳቸው ይታወሳል። የሶሪያ መንግስት ግን ኬሚካል የጦር መሳሪያ አለመጠቀሙን በተደጋጋሚ ሲያስተባብል ይሰማል።
ሰሜን ኮሪያ ብቻ የኒኩሌር መሳሪያ ባለቤትነቷን እንድትተው ለማስገደድ ዩናይትድ ስቴትስ የምትሞክር ከሆነ በፕሬዚደንት ትራምፕና በሰሜን ኮሪያ አቻቸው ኪም ጆንግ ኡን መካከል በመጪው ወር ሊደረግ የታቀደውን ስብሰባ ልትሰርዝ እንደምትችል ፒዮንግያንግ አስጠንቅቃለች። ሪፖርተራችን ማይክል ብራውን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
ዩናይትድ ስቴትስ ሰሜን ኮሪያ ብቻ የኒውክሌር መሳሪያዋን እንድትተው መጠየቁን የምትቀጥል ከሆነ እንደ አውሮፓ አቆጣጠር ሰኔ 12 ቀን ሲንጋፖር ላይ ለማካሄድ በታቀደው የመሪዎቹ ጉባኤ በመገኘቱ ጥያቄ ላይ ልታስብበት ትገደዳለች የሚል መግለጫ ዛሬ ኬሲኤንኤ በተባለው የሰሜን ኮሪያ ኦፊሴላዊ ዜና አገልግሎት ላይ በወጣው መግለጫ ዝታለች። ሰሜን ኮሪያ ዛሬ ከደቡብ ኮሪያ ጋር ሊካሄድ ታቅዶ የነበረውን የከፍተኛ ደረጃ ንግግርንም ሳይታሰብ ሰርዛለች። ምክንያት ያደረገችው ዩናይትድ ስቴትስና ደቡብ ኮሪያ የሚያካሄዱትን የጋራ ወታደራዊ ልምምድን ነው። ወታደራዊ ልምምድ ማካሄድ ሰሜን ኮሪያን ለመውረር የሚደረግ ልምምድና ትንኮሳ ነው ሲል ኬሲኤንኤ ዘግቧል። የደቡብ ኮሪያ የውህደት ሚኒስቴር ቃል አቀባይ ባይክ ታይዋን ታዲያ ያሳዝናል ብለዋል።
ሰሜን ኮሪያ ሁለቱ ኮሪያዎች በሚኒስትሮች ደረጃ ሊያካሂዱት የነበረውን ንግግር ለማዘግየት መወሰኗ ያሳዝናል። እንደ ምክንያት ያቀረበችው ደቡብ ኮሪያና ዩናይትድ ስቴትስ በህብረት በአየር የሚያካሂዱትን ዓመታዊ ወታደራዊ ልምምድን ነው። ይህ ደግሞ እንደ አውሮፓን አቆጣጠር ባለፈው ሚያዝያ 27 ቀን ፓሙንጆም ላይ የተፈረመውን ስምምነት መንፈስ የሚጻረር ነው።
ሁለቱ ኮሪያዎች ዛሬ ሊያካሂዱት የነበረው ንግግር በመሳሪያ ቅነሳና የኮሪያን ጦርነት በኦፊሴል በማቆም እቅድ ላይ የሚያተኩር እንደነበር ደቡብ ኮሪያ ዛሬ ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት ሰሜን ኮሪያ ወታደራዊን ልምምድ የምትቃወም መሆኗን የሚገልጽ ኦፊሴላዊ መግለጫ ዩናይትድ ስቴትስ አልደረሳትም ብለዋል።
ኪም ጆንግ ኡን ሃድ ሰድ ፕሪቪየስሊ that he understands the need and
Kim Jong Un kazi qaddam United States na ye Korea Republic behibret yemiyakayidut wotadderawi limimid meqattelenna asfellaginetin bemimelket indemiredu galtsaw neberko አስቀድሞ የታቀዱና ህጋዊ ለመምዶች እኮ ናቸው።
ከሰሜን ኮሪያ ጋር ለረጅም ጊዜ የሰሩ ሰዎች ግን የኪም ስርወ መንግስትን ሊያናጋ ይችላል ብለው የሚያምኑት ዲፕሎማሲያዊ ድርድርን ለማሰናከል የሚፈልጉ አክራሪዎች እንዳሉ ይናገራሉ።
ለዜና የተያዘው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ።
እስክንድር ነጋን በስቱዲዮአችን አነጋግረናል።
ጋዜጠኛ ብቻ መሆን ነው የምፈልገው፣ ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝ። ጠልፎ አስገባኝ ትግል ውስጥ። ለምን? ዲሞክራሲ በሌለበት ሁኔታ፣ አምባገነናዊ ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው።
ከእስክንድር ነጋ ጋር ያደረግነው ውይይት በሁለተኛው አጋማሽ የመጀመሪያው ቅንብራችን ነው። ጠብቁን። አሁን የዕለቱ አብይ ርዕስ ይቀርባል።
አንጋፋውን የሕዝባዊ ወያነ ሓርነት ትግራይ መስራች አባል ስብሃት ነጋን ጨምሮ 5 ከፍተኛ ባለሥልጣናት በጡረታ እንዲገለሉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። እነዚህ የመንግሥት ባለሥልጣናት ረዘም ላሉ ዓመታት በተለያዩ ኃላፊነቶች ያገለገሉ ናቸው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል።
የጠቅላይ ሚኒስትር ጽህፈት ቤት ያወጣውና በተለያዩ የመገናኛ ብዙሃን የተጠቀሰው መግለጫ እንዳለው በጡረታ እንዲያርፉ የተደረጉት 5 ከፍተኛ ባለሥልጣናት ናቸው። ከእነዚህ አንዱ ደግሞ አንጋፋው የህወሓት መስራች አባል አቶ ስብሃት ነጋ መሆናቸው ተጠቅሷል። ይህ ውሳኔ ይፋ እስከተደረገበት ቀን ድረስ አቶ ስብሃት የመንግስታዊው ሐሳብ አመንጭ ተቋም ቲንክ ታንክ ማለትም የውጭ ግንኙነት ስትራቴጂ ጥናት ኢንስቲትዩት ዋና ዳይሬክተር በመሆን ሲያገለግሉ ቆይተዋል። በጡረታ እንዲያርፉ ተደረጉ የተባሉት ሌሎች ባለሥልጣናት በፖሊሲ ጥናትና ምርምር ማዕከል ሲያገለግሉ የቆዩት ዶክተር ካሱ ይላላ፣ በተከናጀ የመሬት አጠቃቀም እቅድና ፖሊሲ ዝግጅት ፕሮጀክት ሲያገለግሉ የቆዩት አቶ በለጠ ታፈረ፣ በንግድና ኢንዱስትሪ የፖሊሲ እቅድ አፈጻጸምና ክትትል ሲያገለግሉ የቆዩት አቶ ታደሰ ኃይሌና በፖሊሲ ምርምር ማዕከል ሲያገለግሉ የቆዩት አቶ መኮንን ማን ያዘዋል ናቸው። ለበርካታ ዓመታት በመንግስት የኃላፊነት ቦታዎች ሲያገለግሉ የቆዩትን በጡረታ የማሳረፉ ስራ እንደሚቀጥልም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ በዚሁ መግለጫ በሀገሪቱ እየተካሄደ ያለው ሪፎርም የተሳካ እንዲሆን የማድረጉ ስራ፣ እንደዚሁም ለህዝቡ የልማትና ለውጥ ፍላጎት ተገቢ ምላሽ የመስጠቱ ተግባር ተጠናክሮ እንዲቀጥል የሚያግዙ እርምጃዎች እየተወሰዱ መሆኑን ጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ እያካሄዱት ያለው የካቢኔ ለውጥ ከነዚህ እርምጃዎች እንደሚመደብም አስረድቷል። ጠቅላይ ሚኒስትሩ የተለያዩ የመንግስት ተቋማት በአዳዲስ ኃላፊዎች እንዲመሩ በማድረግ ላይ እንደሚገኙም አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድርን። የጠቅላይ ሚኒስትሩ እርምጃ ለውጥ ለማምጣት አስፈላጊ ነው ሲሉ አንድ የፖለቲካ ምሁር ሲገልጹ፣ ከተነሱት ባለስልጣናት ደግሞ ጡረታቸውን በጉጉት ሲጠብቁት የነበረ በመሆኑ በጸጋ እንደተቀበሉት የተናገሩም አሉ። ሄኖክ ሰማግዜር የሚከተለውን ዘግቧል።
በጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በጡረታ እንዲያርፉ የተገለሉት ባለፉት 3 አስርት ዓመታት ውስጥ በከፍተኛ የኢህአዴግ መንግሥት ባለሥልጣንነት ሲያገለገሉ የቆዩ ናቸው። ከእነዚህም መካከል አቶ ስብሃት ነጋ፣ አቦይ ስብሃት ከትግል ዘመን አንስቶ የህወሓት የፖለቲካ አባት መሪ ተደርገው የሚወሰዱ ሲሆን በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከፖለቲካና ከህዝብ አመራር እንዲያርፉ በጡረታ መወሰኑ ተገልጿል። ሌሎቹ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘመን የኮንስትራክሽን ሚኒስትር ሆነው ያገለገሉት የደቡብ ህዝቦቹ አቶ ካሱ ይላላ፣ አቶ በለጠ ታፈረ፣ አቶ መኮንን ማን ያዘዋልና በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ለረጅም ጊዜ በመሪነት ያገለገሉት አቶ ታደሰ ኃይሌ ይገኙባቸዋል። አቶ ታደሰ ኃይሌ ውሳኔውን አረጋግጠው በጸጋ እንደተቀበሉት ነው ያብራሩት።
እኔ አሁን በጡረታ እንድወጣ የተደረገው አንደኛ ከጡረታ መውጣት ከነበረብኝ ረጅም ዓመት ያው ከ5-6 ዓመት በላይ አገልግያለሁ። ያው ስለተፈለገ ለመስፋት እና የነበረውን እንዳይቋረጥ ከሚል ነበረ እንትን የሚካሄደው። ስለዚህ እንዲያውም መውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴም ሆነ ለቀጣይ ስራዬ ምቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት። በመቆየቴ ያው ብዙ ጫና ነበረብኝ ፐርሰናሊ፣
ስለዚህ በጣም የተቃለለ ለማለት እችላለሁ።
አቶ ታደሰ፣ ለረጅም ጊዜ በመንግስትና በህዝብ አገልግሎት ከቆዩ በኋላ እንግዲህ ወደ ጡረታው እየሄዱ ነውና ችን የመጨረሻ እድል ስጦት። ሀገሪቱ በፍጥነት እያደገችበት ባለ ጊዜ በሚኒስትርነት አገልግለዋል። በአንጻሩ ደግሞ በሰብአዊ መብት ይዞታ የሚወቀስ በዓለም አቀፍ ድርጅቶች የፖለቲካ ምህዳሩን በማጥበብ የሚወቀስ መንግስት አስተዳደር ውስጥ አገልግለዋል እና ለእርሶ በየቀኑ የሚያበረታዎት ምንድን ነበር? በአገልግሎት ዘመኖትስ አይምሮት ውስጥ የሚፋጩ አንዳንድ ጊዜ የማይቀበሏቸውስ ነገሮች ምን ነበሩ? በጠቅላላ በአስተዳደሩ
ህብረተሰብ ይወቀስ የነበረ ማህደሩን ያጠብ ነበረ የሚለው እኔ ለመቀበል ይቸገራሉ። ምንጊዜም በልማት በእድገት ላይ ያለ ስለሆነ ማንኛውም በእድገት ያለ ሀገር ሁሉም ነገር አልገባ አልጋ አይደለም እና ልማትም የሚተረጎመው ችግሮችንም ቻሌንጆችንም እየቀረፍ እየታገል እያደግን እንድንሄድ ነው እንጂ ልማት ሲምፕል ቢሆን እና በፍላጎት ብቻ የሚመጣ ከሆነ ቀላል ነው ማለት ነው። ስለዚህ በልማት ጎዳና የዛም ደግሞ በእድገት ጎዳና ያለች አገር ምንጊዜም ቢሆን ክፋት መኖሩ አይቀርም። ቻለንጆች አሉ፣ የልማት ቻለንጆች ናቸው። ስለዚህ እዚህ ላይ ቻለንጆችንም እየታገል ከጊዜ ወደ ጊዜ ደግሞ በድምር እያደግ እንድንሄድ ነው እና በዚህ ውስጥ ሆነ ነው እዚህ ላይ አንዱን ቻለንጅ አልፈህ ሌላውን ስትሻገር ነው ልማት የልማት ትርጉም። ስለዚህ ያሰራ የሚችል ወይ የጠበበ ነገር ነበረ ብሎ ለማሰብ አልችልም። እኔ የሄድበት ጉዞ ከጓዶቼ ጋር በመሆን ኢንተረስቲንግ ነበረ። አሁንም ቢሆን ጉዞችን ያው ረጅም ነው ለማለት ነው የምፈልገው።
በጣም ነው የማመሰግነው አቶ ታደሰ ኃይሌ። ለረጅም ጊዜ በኢትዮጵያ በተለይ በንግድና በኢንዱስትሪ ፖሊሲ አመራር ላይ በመንግስት ባለስልጣንነት፣ በሚኒስትርነት፣ በሚኒስትር ዴታነት ያገለገሉ ናቸው። በጣም አመሰግናለሁኝ ለሰጡን ማብራሪያ። መልካም ጡረታ እመኛለሁ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲና በሌሎች የትምህርት ተቋማት የፖለቲካ ፍልስፍና መምህር ናቸው። ጠቅላይ ሚኒስትር አብይ አህመድ በጡረታ ያገለሏቸው በተለያዩ የምርምርና ጥናት ተቋማት እንደዚሁም በጠቅላይ ሚኒስትሩ ቢሮ በአማካሪነት በአሁኑ ወቅት ያገለግሉ የነበሩ ባለስልጣናትን በጡረታ መገለል እንዴት ያዩታል ብዬ ጠይቄያቸው ነበር።
ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ እኚህ ጠቅላይ ሚኒስትር በህዝብ ግፊት የመጡ ጠቅላይ ሚኒስትር፣ በስንት ትግል የመጡ ጠቅላይ ሚኒስትር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስትር የድሮውን አመራር ይዘው ሊቀጥሉ አይችሉም። ይሄ ሲምቦሊካሊም ለውጥ መደረግ አለበት። እነ አቦይ ስብሐት እነ አቦይ ፀሐዬ የህወሓት ሊግ አባዎች መነሳት ነበረባቸው። ያን እያደረጉ ነው። ህዝቡም የሚጠብቀው ይሄንን ነው። አሁን የህዝብ ድጋፍ በትልቁ ባለበት ሁኔታ ላይ እሳቸው ቦልድ የሆነ የፈሪያል እንቅስቃሴ እያካሄዱ ነው ያለው። ህዝቡም በጣም ደስ ብሎታል። እንደነ ካሱ ይላል አይነት በጣም ህወሓታዊ የሆኑ ግለሰቦች ነገሮችም አሉ። ምንም እንትን የለውም። ትክክለኛ ነገር ነው ያለው። ይኸው ልንገር፣ ሁለት ቦታ ላይ ነው ስልጣን የሚያርፈው። አንድ ጠረጴዛ ዙሪያ ላይ ያሉ ባለስልጣናት፣ ሁለት ደግሞ ብረቱን የጨበጡት ሹመኞች ላይ ነው። አሁን የመጀመሪያውን ጀምረዋል፣ ወደ ሌላ ይሸጋግራሉ የሚል እምነት አለ። ጉልበትና ብረት አለበት አካባቢ።
ስለዚህ የጠቅላይ ሚኒስትር አብይ አህመድ በተለይ በኢህአዴግ የድርጅታዊ ስልጣንና መዋቅሩን እንደዚሁም የስልጣን ማዕከላትን እየቀየሩ ነው ነው የሚሉት? ለምንድን ነው ይሄስ መደረግ ያለበት በእርስዎ እይታ?
ምንም በቃ ይሄ መቀየር አለበት። ለምን እሳቸው በኢህአደግ ብቻ የተሰየሙ አይደሉም። የህዝብ ግፊት በተለይ የኦሮሞና የአማራ ህዝብ እንቅስቃሴና ዋጋ የከፈለበትን ስልጣን የጨበጡ ስለሆኑ እንደዚህ ገብቶ ያወጣቸውን ህዝብ ታሳቢ በማድረግ ነው እና የራሳቸውን ልዕልና ማሳየት አለባቸው። በጎ ይዘዋል። ሰው ካለወጥ እኮ ፕሮጀክት ልትሰራች ግልጽ እኮ ነው። እና እሳቸውም ቢሆኑ ዝም ብሎ የድሮ ቅጥያ ናቸው ወይስ አይደሉም የሚለው መልስ ምንድን ነው? ቅድም እንዳልኩ እንደዚህ አይነት እንቅስቃሴ እንደዚህ አይነት ለውጥ በምናይበት ጊዜ ነው ዝሙ እየተከተለ ነው እላሉ።
እሺ፣ በጣም ነው የማመሰግነው ዶክተር ዳኛቸው አሰፋ። በተለያዩ ዩኒቨርሲቲዎች የፖለቲካ ፍልስፍና መምህር ናቸው። አመሰግናለሁ ለሰጡኝ ማብራሪያ።
መልካም ጊዜ ይሁን። ታንክ ዩ።
እኛም ሄኖክና እንግዶቹ እናመሰግናለን። አድማጮች፣ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ከግብጽና ከሱዳን ጋር የተካሄደውና ሌሊት 9 ሰዓት ላይ የተጠናቀቀው የሶስትዮሽ ውይይት ውጤት ማስገኘቱን ኢትዮጵያ አስታውቃለች። የሶስቱ ሀገሮች ሳይንቲስቶች የህዳሴውን ግድብ አሞላል በጋራ እንዲያጠኑ ከመግባባት ተደርሷል። ሌሎች ስምምነቶች ደግሞ በማሳያነት ተጠቅሰዋል። በዚህም ላይ እስክንድር ፍሬው ተከታዩን ዘገባ ልኳል።
የኢትዮጵያ የግብጽና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በህዳሴው ግድብ ላይ ለመነጋገር በአዲስ አበባ የተሰባሰቡት በትናንትናው ዕለት ነው። እኩለ ቀን ላይ የተጀመረው ስብሰባ እስከ ሌሊት 9 ሰዓት መቀጠሉም ተጠቅሷል። የትናንቱ ስብሰባ ሶስቱ አገራት በተለይም ኢትዮጵያና ግብጽ ወደ ውይይት መመለሳቸውን በድጋሚ ያረጋገጠ ነው። ይህ ብቻ ግን አይደለም፣ ውጤትም ተገኝቶበታል ይላሉ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ሚኒስትሩ በተለይ ለአሜሪካ ድምጽ እንዳሉት ግብጽ በህዳሴው ግድብ አሞላል ላይ ያላት አቋም መለሳለሱና ጉዳዩን በጋራ እንዲጠና መስማማቷ ከተገኙት ውጤቶች አንዱ ነው።
የግድቡ አሞላል እና ኦፕሬሽን በአሞላሉ ጊዜ ያለው ኦፕሬሽን ሩልስ ላይ በማተኮር መሪዎችን በሰጡት አቅጣጫ መሰረት እዛ ላይ በማተኮር ከሶስቱም ሀገሮች 5 ሳይንቲስቶች ስለዚህ ጉዳይ የሚያውቁ ሞዴል መስራት የሚችሉ ነገሩን በጥልቀት መረዳት የሚችሉ ተዋተው በጋራ አገሮቹ ያላቸውን ሁሉም ሀገር ሰርቷል። እኛም ሰርተናል። የሰራነውን በመሰረቱ ነግረናቸዋል። እንዴት እንደምንሞላ ያውቃሉ። በእኛ ጥናትና ዲዛይን መሰረት ያ ለእኛ ገዢ ነው። ነገር ግን የተለየ እንግዲህ ዋናው የጥናቱም ሰፊውም ጥናት ሊያይ የሚችለው የተለዩ አማራጭ ሀሳቦች የተሻሉ አማራጭ ሀሳቦች በአሞላሉ ላይ ሊመጡ ከቻሉ እነሱን ለመያዝ ነው፣ ኮንሲደር ለማድረግ ነው። የአሞላሉን ሂደት በተመለከተ
ግብጽ የግድቡን አሞላል በተመለከተ የሚደረግ ጥናት በሌላ ሶስተኛ አካል እንዲካሄድ ስትጠይቅ ቆይታለች። የትናንቱ ስምምነት ግን ከእንደዚህ አይነቱ አቋም ወጣ ያለና ወደ ትክክለኛው መስመር የተገባበት ነው ብለዋል ሚኒስትሩ። ሚኒስትሩ እንዳሉት ሶስቱ ሀገራት የሚያቋቁሙት የአጥኚዎች ቡድን የደረሰበትን ድምዳሜ በሶስት ወራት ውስጥ ያቀርባል። በህዳሴው ግድብ ላይ የተጽዕኖ ጥናት የሚያካሂድ ቢአርኤል የተባለ የፈረንሳይ ኩባንያ በሶስቱ ሀገራት መቀጠሩና ስራውንም እያከናወነ እንደሚገኝ ይታወቃል። የዚህ ኩባንያ ስራ ግን ሰፊና አዲስ ከሚቋቋመው የአጥኚዎች ቡድን የተለየ መሆኑን ሚኒስትሩ ጠቁመዋል።
ያኛው አሞላልም አንዱ አካል ቢሆን ንዑስ ክፍል ቢሆንም ብዙ ነገሮች ነው፣ ሰፋፊ ነገሮች ነው። ያንን እስኪያጠና ጊዜ እንደሚወስድ ሁሉም ሰው ይገምታል። ለመስማማትም ረጅም ጊዜ ስለፈጀ ጥናቱ ደግሞ መጥቶ ጥናቱ እየተገመገመ በተለያዩ ደረጃዎች ውጤቱም ተገምግሞ ሁሉም ነገሮች ሲስማሙበት ነው የሚቀበሉት። ያ ረጅም ጊዜ ይፈጃል። ይሄኛው ግን ሳይንስ ነው፣ ሳይንስ ድሪቭን ነው። ሞዴል ነው የሚሰራው። ቁልጭ ያለ መፍትሄ ሀሳቦች ነው የሚያመጣው፣ የተለያዩ መፍትሄ ሀሳቦች። ከዛ ውስጥ ለመምረጥ ያስችልን፣ ይሄ ቢሆን ይህንን ችግር ያመጣል። በውሃው ላይ ብቻ በማተኮር ማህበራዊና አካባቢ የመሳሰሉት ውስጥ ከተገባ ረጅም ጊዜ ይፈጃል ዳታውን ራሱን ለመሰብሰብ። ስለዚህ
በፍጥነት
የሚመጣ
በምን ያህል ጊዜ እንዲያጠኑ ነው ለምሳሌ መመሪያ የምሰጧቸው? 3 ወር
ኦገስት 15 ድረስ ውጤት እንዲያመጡ ነው የተቀመጠው።
ትናንት ከስምምነት የተደረሰበት ሌላ ነጥብ ይኸው የፈረንሳይ አማካሪ ቡድን ከአራት ወራት በፊት አቅርቦት የነበረው የመነሻ ሪፖርት ጉዳይ ነው። ኢትዮጵያና ሱዳን በሪፖርቱ ላይ አስተያየት እንዲቀርብና ማሻሻያ እንዲደረግ ሲጠይቁ ቆይተዋል። ይሄም ቀደም ሲል ሶስቱ ሀገራት ከመግባባት ከደረሱበት የጥናቱ አካሄድ ጋር የሚሄድ መሆኑን ነው ሲጠቁሙ የቆዩት። ግብጽ በበኩሏ ሪፖርቱ ያለማሻሻያ እንዲጸድቅ ስትጠይቅ ቆይታለች። የሶስቱ ሀገራት ውይይት ባለፈው ሚያዝያ እስከቀጠለበት ድረስ ለአራት ወራት ተቋርጦ የቆየው በዚሁ ርዕስ ምክንያት በተፈጠረ አለመግባባት መሆኑ ይታወሳል። ዶክተር ኢንጂነር ስለሺ በቀለ እንደሚሉት ግን በትናንትናው ውይይት በዚህ ርዕስ ላይ ከመግባባት ላይ ተደርሷል። ሶስቱም ሀገራት በአማካሪ ድርጅቱ የመነሻ ሪፖርት ላይ ያላቸውን ጥያቄ እንዲያቀርቡ ከስምምነት ተደርሷል ነው ያሉት።
ሶስቱም ሀገሮች በተለየ ሁኔታ በአንድ ደብዳቤ፣ ነገር ግን ደግሞ የየራሳቸውን ጥያቄዎች ይላኩ፣ ለአማካሪ ድርጅቱ እድል ይሰጠው መልስ ለመስጠት።
ጥያቄዎቹ እርስ በርሳቸው የሚጣረሱም ሊሆን ይችላሉ።
እርሱ ምንም አይደለም፣ መልስ ይስጥ፣ ማብራሪያ ይስጥበት፣ ያሰበውን ነገር በፕሬዘንቴሽን መልክ ያቅርብልን፣
ራሱ ይወስን፣
ራሱ ምላሽ ይስጥበት። እያንዳንዳችን በጣም ቫሊድ የሆኑ ጥያቄዎች ስለሆኑ የነኛ ላይ መልስ ይስጥ የሚል ይዘን ነው እንግዲህ በጋራ የጋራ ደብዳቤ ለኮንሰልታንቱ እንዲላክ። ነገር ግን አንዱ የአንዱ ውስጥ ጣልቃ ሳይገባ ጥያቄዎቹ ይተላለፉ። እነኚህ ጥያቄዎች ከተላለፉ በኋላ በጁን 18-19 አሁን በሰኔ ውስጥ ምላሹን ይዞ እንዲቀርብ የጋራ ስምምነት አድርገናል ማለት ነው።
የሶስቱ ሀገራት ሚኒስትሮች የሶስትዮሽ የመሰረተ ልማት ፈንድ ለማቋቋም መስማማታቸውም ተገልጿል። የሶስቱ ሀገራት መሪዎች በአመት ሁለት ጊዜ እንዲገናኙ ከመግባባት ላይ መደረሱም ተመልክቷል። እናም በአጠቃላይ በአራት ጉዳዮች ላይ ከስምምነት መደረሱ ነው የተጠቀሰው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዳሉት ደግሞ ስምምነቶቹ ለኢትዮጵያ ብሔራዊ ጥቅም ወሳኝ ናቸው።
የመጣንበት ርቀት ብዙ ነው። ብዙ ርቀት መጥተናል። መነጋገር ይችላል። ላንግባባን ይችላልን። ላለመስማማት እየተስማማን ግን መነጋገር እንችላለን። አሁን የኢትዮጵያ የውጭ ጉዳይ ሚኒስትር፣ የግብጽ የውጭ ጉዳይ ሚኒስትር፣ የሱዳን አቻቸው፣ የውሃብት ሚኒስትሮች፣ ኤክስፐርቶች ይነጋገራሉ። አዲስ አበባ ይነጋገራሉ። ካይሮ ይነጋገራሉ። ካርቱም ይነጋገራሉ። ላይስማሙ ይችላሉ፣ ግን በሰለጠነ መንገድ ይነጋገራሉ። የሚስማሙባቸው ጉዳዮች አሉ። ትላንት አዲስ አበባ ላይ የተደረሰው ስምምነት የዚህ አንደኛው ማሳያ ሊሆን ይችላል። ስለዚህ ምንድነው ረጅም ጊዜ ወሰደው ለሚለው አንደኛው ያለፈ የጥርጣሬ ታሪካችን አንደኛው ነው። ሁለተኛ ውሃን በመሰለ ፖለቲካ ውስጥ የሚካሄድ ድርድር አልጋ ባልጋ አይደለም። ብዙ ጉዳዮች ይነሳሉ፣ ይወድቃሉ። ሰጥቶ ለመቀበል እግር መጎተት ይኖራል። ስለዚህ እነዚህ ናቸው ሁለቱ ምክንያቶች ሊባል የሚችል።
ውይይቱና ድርድሩ ከዚህ በኋላም እንደሚቀጥልም ቃል አቀባዩ ጠቅሰዋል።
ሲደመር ሲቀነስ እንግዲህ የኢትዮጵያን ብሔራዊ ጥቅም ያስጠበቀ ውጤት ተገኝቷል። ይህ ማለት ግን የትላንትና ውጤት በቃ አለቀ። ከህዳሴ ግድብ ጋር በተያያዘ ያሉ ልዩነቶች እስከ ወዲያኛው ተፈተዋል። ከዚህ በኋላ ችግር አይኖርም ማለት አይደለም። ትላንት የተስማማንባቸው ጉዳዮች ራሳቸው ከዚህ በኋላም የሚያነጋግሩ ናቸው። እንዴት እንሄድበት፣ ምን እናድርግ በሚሉ ጉዳዮች ላይ ቀጣይ ውይይት ይኖረናል። ትልቁ ነገር የሱዳኑ የውሃ ሀብት ሚኒስትር ሙታዝ ሙሳ እንዳሉት ለአስጨራሽ ውይይት ነው የተካሄደው። ትልቁ ስኬት የሶስተኛ ወገን ወይም አካል የውጭ ጣልቃ ገብነት ሳይኖር በጋራ ጉዳዮችን መፍታት እንደሚችሉ ሶስቱም ሀገሮች ከመግባባት የደረሱበት ለሌላው የዓለም አቀፍ ማህበረሰብም ልምድ የተሰጠበት መድረክ ተደርጎ የሚወሰድ ይሆናል።
በትናንትናው የሶስትዮሽ ውይይት ላይ የተሳተፈውን የግብጽ የልዑካን ቡድን የመሩት የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው መወያየታቸውም ተገልጿል። ይህንኑ ያረጋገጡት አቶ መለስ አለም ዝርዝር ማብራሪያ ግን አልሰጡም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጨረሻው የመጽሔት ርዕስ ወደ ኬንያ ይወስደናል። ፕሬዚዳንቱ ኡሁሩ ኬንያታ በኮምፒውተርና በኢንተርኔት አማካይነት የሚፈጸሙ ወንጀሎችን ለመቆጣጠር የሳይበር ደህንነት አዋጅ አጽድቀዋል። አዋጁ ተጨባጭ ያልሆነ መረጃን የሚያሰራጩ ግለሰቦች ወይም ድርጅቶች 5 ሚሊዮን የኬንያ ሺሊንግ ወይም 2 ዓመት እስራት እንደሚቀጡ ይደነግጋል። የናይሮቢ ዘጋቢያችን ገልሞ ዳዊት ተጨማሪ አለው።
በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመቆጣጠር የወጣውን የሳይበር ደህንነት አዋጅ ህጋዊ እንዲሆን የኬንያው ፕሬዚደንት ኡሁሩ ኬንያታ በፊርማቸው ያጸደቁ ሲሆን አዋጁን ተላልፎ ወንጀል በሚፈጸሙ ሰዎች ላይ እስከ 25 ሚሊዮን የኬንያ ሺሊንግ የሚያስቀጣ ቅጣት ደንግጓል። አዋጁ በመረጃ ነጻነት ላይ ጫና ሊያሳርፍ እንደሚችል በመግለጽ በኬንያ ያሉ ጦማሪዎች፣ ለሚዲያ ነጻነት የሚሟገቱ ግለሰቦችና ድርጅቶች እየተቹት ይገኛሉ። ይህ ትላንት በኡሁሩ ኬንያታ የጸደቀው አዋጅ ተጨባጭ ያልሆነ መረጃ የሚያሰራጩ ግለሰቦችና ድርጅቶች ላይ የ2 ዓመት እስራት ወይም የ5 ሚሊዮን የኬንያ ሺሊንግ ቅጣት እንደሚቀጡም ደንግጓል። ሮበርት አላይ ጦማሪ ነው። ሲጀምር ኬንያ ስለ ነጻ ፕሬስ በግልጽ የሚያስቀምጥ ህገ መንግስት እያላት ለምን የአዋጅ እንደተፈለገ ግልጽ አይደለም ይላል። አክሎም በተለይ በመረጃ ነጻነት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ያለውን ስጋት ገልጸዋል።
The law itself is trying to limit the freedom of expression. It doesn't limit the media much.
ህጉ የመረጃ ነጻነትን የሚያግድ ነው። የሚዲያ ነጻነትን ያን ያህል ባያግድም በአሁኑ ጊዜ እውነተኛው ሚዲያ በእጁ ስልክ የያዘ ግለሰብ ነው። በዚህ ህግ የሚጎዳው ይሄው ግለሰብ ወይም ሚዲያ ነው። ከሆነ ዓመት በፊት ከጓደኛ ጋር ሆነን አንድ የሙስና ክስ ወደ ፍርድ ቤት ወሰድን። በዚያን ጊዜ መንግሥት ወንጀሉን ስለመመርመር ሳይሆን ያስጨንቀው የነበረው መረጃውን እንዴት እንዳገኘን ነበር። አሁን እንግዲህ መንግሥት እነኚህን ሰዎች ነው በሕጉ ሊጫናቸው ያለው።
ለሮበርት አሳሳቢ የሆነው ሌላ ጉዳይ መንግስት በኢንተርኔት አጠቃቀም ላይ ቁጥጥር የሚያበዛ ከሆነ ዜጎች ከዲጂታል አጠቃቀም ራሳቸውን ሊያገሉ የሚያስገድድ ተግባር መሆኑና እየጎለበተ ያለው የኬንያ ዲሞክራሲም በዚህ እርምጃ ይጎዳል የሚል ስጋት አለው። የኬንያው ዴይሊ ኔሽን ዛሬ በዘገባው ስለተላለፈው አዋጅ የጋዜጠኞች መብት ተሟጋች ሲፒጄ የአፍሪካ ተወካይ አንጀላ ኩዊንታል ጠይቀው፣ ሚስስ ኩዊንታል የተላለፈው ሕግ ነጻ ፕሬስንና ጋዜጠኞች ላይ ያነጣጠረ ነው ሲሉ ተናግረዋል ሲል ዘግቧል። የአዋጁ ረቂቅ ያዘጋጀው የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ነው። በሚኒስትር መስሪያ ቤቱ የካቢኔ ኃላፊ ጆይ ሙቼሩ ትላንት የተላለፈው አዋጅ ለሁለት ዓመት በላይ ሲዳብር የቆየ መሆኑን ገልጸው፣ አዋጁ በጋዜጠኞችና መረጃን በነጻ የማግኘት መብት ላይ ጫና አለው ስለተባለው መልስ ሰጥተዋል።
Technology is at the heart of the things that we'll be doing, and we must have the right laws in place.
Technology እየሰራ ነው ላለነው ነገር ሁሉ እንደዋልታ ነው ማለት ይቻላል። ስለዚህ ለርሱም ህግ ሊኖረን ይገባል። ይሄ ህግ የሚዲያ ነጻነትን ይጎዳል ለሚለው ህገ መንግስቱ ስለ ሚዲያ ነጻነት በግልጽ አስቀምጧል። ስለዚህ ይህ አዋጅ ማንኛውንም በህገ መንግስቱ የተቀመጠ ህግን የሚነካ አይደለም።
ሚስተር ሙቸሩ አክለው በኬንያ በዚህ ባሳለፍነው አመት ከ500 በላይ በኮምፒውተርና በኢንተርኔት አማካኝነት የሚፈጸሙ ወንጀል ክስ ፍርድ ቤት ቀርቦ ፍርድ ቤት የመቅጫ ህግ ስላልነበረው ወንጀሉን የፈጸሙ ግለሰቦች ሳይቀጡ ቀርተዋል ሲሉ ተናግረዋል። ጦማሪዎች አዋጁን መተግበር ለመንግስት ፈታኝ ይሆናል ቢሉም ሚስተር ሙቸሩ ግን የሚኒስቴር መስሪያ ቤታቸው አዋጁን ተፈጻሚነት በቅርበት እንደሚቆጣጠር ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል።
የተከበራችሁ ሙስሊም ምእመናን እንኳን ለቅዱስ ረመዳን አደረሳችሁ። ወደዚህ የረመዳን ነሺድ እንመለሳለን። ለመሆኑ ረመዳን መቼ ነው የሚጀመረው? ምንድን ነው? እና በሌሎችም ጉዳዮች ላይ ወደ አዲስ አበባ ማምሻውን ደውዬ ኡስታዝ መሐመድ ሙስጠፋን አነጋግሬ ነበር።
ዋዜማው ገብቷል፣ ነገ ይጀምራል ኢንሻአላህ።
እሺ ኡስታዝ መሐመድ ሙስጠፋ፣ በቅድሚያ በጣም አመሰግናለሁኝ ለጊዜው። እንኳን ለቅዱስ ረመዳን አደረሰዎት።
አልሐምዱሊላህ
አሜን። እስቲ ስለ ቅዱስ ረመዳን ትንሽ እንገሩኝ። ኢትዮጵያ ውስጥ መቼ ነው የሚጀመረው?
ቢስሚላህ ኢንሻአላህ ረመዳን ኢትዮጵያ ውስጥ የሚሆን መላው ዓለም ላይ ነገ ይጀመራል። ምክንያቱም የእስልምና ሃይማኖት የጸሎቱ ስርዓት በተለይ ስፔሻሊ የረመዳኑ ከጨረቃ ጋር የተያያዘ ስለሆነ ጨረቃ የምትታይበት ሌሊት ዛሬ ነው እና ኢንሻአላህ ከነገ ጀምሮ ጾሙ ይጀምራል ማለት ነው።
በዚህ የቅዱስ ረመዳን ወር ምንድን ነው ከሙስሊም ምእመናን የሚጠበቀው?
በመጀመሪያ ደረጃ አላሁ አዘ ወጀል ረመዳንን ግድ ያደረገበት ዋናው መሰረታዊ ጉዳይ ለአለኩም ተተቁን ነው የሚለው፣ እኔን ትፈሩኝ ዘንዳ ነው የሚለው። ማለት መፍራት በመጾም እንዴት ይፈራል የሚለው ጥያቄ በሚነሳበት ጊዜ ሰዎች ምግብ በሚበሉበት ወቅት ውስጣቸው ላይ የሚኖረው የምግብ ጥርቅም ወይም የምግብ ውጤት ጥርቅም ልበ ሙሉነትን ያመጣባቸዋል። በሚራቡበት ጊዜ ደግሞ ነብሳቸው ስብርትልና ትንሽ ከውስጣቸውም ያለው ነገር ንጥረ ነገሩ ሲቀንስ አምላካቸውን ለማሰብ ይረዳቸዋል። አንዲያ ነው። ሁለተኛው ጸሎት ጾም የሚባለው ጸሎት ከአምላክ ጋር ብቻ በሚስጥር የሚደረግ ነው። አንድ ሰው ተደብቆ ቢበላ ማንም አያይበትም እና ስለዚህ ጾም የተፈለገበት መሰረታዊው ነጥብ ለአለኩም ተተቁን ነው የሚለው። ስለዚህ አላህን ለመፍራት ይረዳል። አንዱ ይሄ ነው። ሙስሊሙ ይህ አላማው ከሆነ አምላክ ጾም ግድ ያደረግበት አላማ ይህ ከሆነ ሙስሊሙ ማህበረሰብ ይህን መሰረታዊ ጉዳይ እንዲረዳት አደራ እንላለን። በሁለተኛ ደረጃ ሙስሊሙ ማህበረሰብ ጾም በሚጾምበት ጊዜ የተመቻቸለት ኑሮ የሚኖረው ማህበረሰብ የተራበውንና ችግርተኛውን እንዲያስብም ጭምር ይረዳዋል። ከጾም ጋር አያይዞ ምጽዋትን አምጥቷል አላህ፣ ዘካ የሚባለውን ስርዓት አምጥቷልና ለተቸገሩ ወንድምና እህቶቻችን እንድንረዳም ጭምር እንዲያስታውሰን ነው ጾም የተፈለገው። እነዚህ ሁለቱ መሰረታዊ ነጥቦች ናቸው።
ኡስታዝ መሐመድ፣ ለመሆኑ በዚህ የረመዳን ወቅት ወጣቶች ምንድን ነው የሚያደርጉት?
ወጣቱም ይሁን ሌላው አካል ረመዳን በሚመጣበት ጊዜ ውስጡ ላይ ያለው የጸሎት ተነሳሽነት በጣም ይጨምራል። በተለይ ወጣቱ ጋር ይጨምራል። መስጂዱ በጣም ቢዚ ሆኖ የምናየው በወጣቱ ነው። ለምን? ወጣቱ ውስጡ ላይ ወደ አምላኩ የመቅረብ ፍላጎት አለው። ነገር ግን ወጣትነት የሚባለው ነገር ከጸሎት ቦታ አርቆት ነበርና ረመዳን ሲመጣ ወትሮውን ሲያሳሰቱት የነበሩ ነገሮች ከሴጣን ጀምሮ እስከ ነፍስያ ስርዓት ይዛሉና ወደ መስጂዱ ይመጣሉ። ሰው አሁንም ከወጣቱ የሚጠበቀው ይህንን ነው። አደራ ምንለው ወደ መስጂዱ ከመጡ ደግሞ መስጂድ ማለት ጸሎት ቦታ ስለሆነ ጥሩ ጥሩ ነገርን ስለሚያዛቸው ጥሩ ነገሮችን ይሰራሉና የትኛውንም ጥሩ የሚባለውን ነገር ከጸሎት ጋር ተያያዥነት ያለውን ወጣቶች ሲሽቀዳደሙበት ታያለ። መስጂድ ውስጥ በመቀደም ሌሎች የሚመሰሩት ነገሮች ላይ ሲሽቀዳደሙ እናያለን።
ሴቶችስ ምን ማድረግ ይጠበቅባቸዋል? ምንድን ነው የእነሱ ድርሻ ሚና? እንዴት ነው ቅዱስ ረመዳንን የሚያከብሩት?
ያው አላህ ጸሎትን ግድ በሚያደርግበት ጊዜ ሴትንም ወንድንም በእኩልነት ነው ግድ ያደረገው። ሴቶች በብዛት ቤት ውስጥ ነውና እንደ እስላም ቤት ውስጥ በብዛት እንዲኖሩ ይጠበቅ ይፈለጋልና በረመዳን ደግሞ ቤት ውስጥ እስከሆኑ ድረስ የሚያጾሟቸው ቤተሰቦቻቸው በእነሱ ምግብ የሚጾሙ ወይም እነሱ ባዘጋጁት ምግብ የሚጾሙ ቤተሰቦች በሙሉ በተፈጠረ ወይም በተቀመሰ ቁጥር ሴቶቹ ተጠቃሚዎች ናቸው፣ ንያ ካላቸው። ስለዚህ ሴቶችን አደራ የምንለው ጸሎታችሁ ወይም ጾም የሚባለውን ነገር በጣም ልዩ ክብደት ሰጥታችሁት በቤት ውስጥ የምታዘጋጁትን ለጾም አልአፍጥር የምታዘጋጁትን ነገር እንደ ሌላ ጊዜ ምግብ ዝም ብላችሁ አታዘጋጁት፣ አደራ ብለን እንላለን። ምክንያቱም ይሄ የጸሎት አንዱ ክፍል ስለሆነ በጸሎት ለጌታችሁ ወይም አስባችሁት አዘጋጁት ብለን አደራ እንላለን። ሌላው የተጣሉ ሴቶች ካሉ አደራ የምንለው በጣም አጥብቀን አደራ የምንለው ተደዋውለው የሚሆን በአካል ይቅርታ እንዲባባሉ አደራ እንላለን። ረመዳን ውስጥ ደግሞ ረመዳናቸውን ሊቀንስ ደረጃ ሊቀንስባቸው የሚችል አሜትና ሚዲያ መሰሎች ወጥ የሆኑ ሚዲያዎች መሰሎችን እና ሌሎችንም ነገሮች እንዲጠነቀቁ ሴቱንም ወንድሩም በዚህም አደራ እንላለን።
መቼም ኢትዮጵያ የብዙ እምነቶች ሀገር ነች፣ ብዙ ሃይማኖቶች አብረው የሚኖሩባት ሀገር ነች እና በሃይማኖቶች መካከል ስላለው ሙስሊም ምዕመናን ምናልባት የሚጠብቁት ነገር ካለ ከሌሎች እምነቶች ተከታዮች መልእክት ካለዎት?
ሙስሊሙ ማህበረሰብ የሚሆን ሌላው የትኛውም የሃይማኖት ሴክተር እስላም የሚለው የትኛውን እንደ ሃይማኖት ሴክተር አክብሩ ነው የሚለው። የሃይማኖታዊ ገደባችን እንዳለ ነው ያለው። ስለዚህ መተባበሩና መረዳዳቱ ስላለ ሙስሊሙን አንድ ክርስቲያን የሆነ አካል እንኳን አደረሰህ ብሎ ሲለው መካከላቸው ላይ ያለውን ትስስር ያሳያል እና ሙስሊሙ ያንን ይጠብቃል። እኔ ረመዳን በሚመጣበት ጊዜ ኡፍ የእናንተ ጾም በሚመጣበት ጊዜ ስራ ይቆማል ምናምን ብሎ ከሚለኝ አንድ ክርስቲያን ጓደኛዬ መሐመድ እንኳን አደረሰህ ብሎ ቢለኝ የበለጠ ደስ ስለሚለኝ ከክርስቲያኑ የሚሆን ከሙስሊሙ ማህበረሰብ እንኳን አደረሰህ የመባባሉ ባህላችን ኢትዮጵያዊ ፍቅራችንና መቻቻላችን ሊቀጥል እንደነበረውም ሆይ ወይም ከዚያ የበለጠ የጎለበተ ነው።
ኡስታዝ መሐመድ ሙስጠፋ እንኳን ለቅዱስ ረመዳን አደረሰዎት።
አልሐምዱሊላህ አልሐምዱሊላህ። መድረሱን እንዳገራለን ሁሉ አምላክ በሚፈልገው መልኩ ጾመን አምላክ ያዘጋጀልንንም እንዳምናገኝ አላህ ያድርገን።
አሜን። ለእርሶም ለመላ ሙስሊም ምዕመናን ሁሉ መልካም የቅዱስ ረመዳን ወር ይሁን።
አመሰግናችኋለሁ። አላህ ይርዳችሁ፣ አላህ ያግዛችሁ።
አሜን። የተከበራችሁ ሙስሊም ምዕመናን በድጋሚ ረመዳን ሙባረክ። ከዛሬዋ ጨረቃ መውጣት ጋር ዩናይትድ ስቴትስ ውስጥና በመላው ዓለም ረመዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባወጡት መልእክት የመልካም ምኞት መልእክታቸውን አስተላልፈዋል።
ዝግጅታ ዝግጅታችን ይቀጥላል። አስተናጋጆች ሰለሞን ክፍሌና
እኔም ሰለሞን አባተ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን።
ከስድስት ዓመት ተኩል እስር በኋላ በቅርቡ የተፈታው ጋዜጠኛ እስክንድር ነጋ እዚህ በዋሽንግተን ዲሲ ስቱዲያችን ተገኝቶ ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂዷል። ቃለ ምልልሱን ያደረገው ከጽዮን ግርማ ጋር ሲሆን ለዛሬ ስለ ቤተሰቡና ጋዜጠኝነት ሙያ የተወያዩበት ይቀርባል።
እስክንድር ነጋ በቅርቡ ነው ከእስር የተፈታው። ከስድስት ዓመት ተኩል በኋላ ነው ከእስር የተፈታው። እንግዲህ ከዛ በፊት ደግሞ ሰባት ጊዜ በተለያዩ ጉዳዮች በተለያዩ ጊዜዎች ታስረሃል። እንኳን ወደ አሜሪካ ድምፅ ስቱዲዮ በሰላም መጣ።
በጣም አመሰግናለሁ ጽዮን። በጣም ደስ ይለኛል ስለተጋበዝኩኝ። አመሰግናለሁ፣ ክብርም ይሰማኛል። እግዚአብሔር ያክብራችሁ።
እስክንድር ግን እንደው ወደ ጥያቄው ከመግባታችን በፊት ዋሽንግተን ዲሲ የሚገኘው ቢሮአችን ጋብዘንህ ስትመጣ ብዙ ጊዜ እንግዶች ስንጋብዝ እዚህ አካባቢ ሲደርሱ ወተን እንፈልጋቸዋለን፣ በየቱ ጋር ናችሁ፣ በየቱ ጋር ነን፣ እዚህኛው መንገድ ላይ ነን እንላለን። አንተ ግን እንደው ልክ እንደ አሜሪካ ድምፅ ሰራተኛ ቀጥ ብለህ በር ላይ ነው ያገኘን እና ዋሽንግተን ዲሲ እናንተ ያላችሁ ዝምድና ምንድን ነው?
ብዙ ዘመን ኖር ያለ ዋሽንግተን። እዚች ቢሮ ገብቼ ባላቅም እዚህ ፊት ለፊት እንደምታውቂው ሜዳ አለ፣ ሞል አለ፣ ዋሽንግተን ሞል የሚባል አለ። በጣም ትልቅ ሜዳ ነው። ዋሽንግተን ሞል ላይ የመጣ ሁሉ ጊዜ ጆግ አደርግ ነበረ። በየቀኑ ሮጣለሁ ጠዋት ጠዋት እና እዚህ አካባቢ ኖር ነበረ። ትንሽ ራቅ እዚህ ሰፈር ማለት ነው፣ ትንሽ ራቅ ይላል። ሁሉ ጊዜ እዚህ በኩል አልፈ ነበረ። ስለዚህ ይሄ ሰፈር እኔ በደንብ ማውቀው ሰፈር ነው። ድሮ ሰፈር የተመለስኩት ዋሽንግተንም እኔ ያደግኩባት ከተማ ነች።
ሳንፎርድ ነው የተማርከው የመጀመሪያ ደረጃ ትምህርትን፣ ከዛ ሀይ ስኩል እዚህ ተምረሃል። የት ነው የተማርከው? እዚህ ዋሽንግተን ዲሲ አካባቢ ነው ወይስ ወደ ሜሪላንድ ነው?
ብዙ የተማርኩት አክቹዋሊ ሳንፎርድ ነው። ሳንፎርድ የመጀመሪያም ሁለተኛም ደረጃ ትምህርቴን ተምሬያለሁ። እዚህ ደግሞ አሜሪካን ዩኒቨርሲቲ የሚባል አለ እዚህ ዋሽንግተን ዲሲ ውስጥ፣ እዛ ተምሬያለሁ።
ሃይ ስኩል አልተማርክም? እዚህ አሜሪካን ዩኒቨርሲቲ ብቻ ነው የተማርከው?
አሜሪካን ዩኒቨርሲቲ ነው። ወደ መጨረሻ ላይ ነው የመጣሁት።
እስቲ ስለመጣህበት ሁኔታ፣ አቀባበልህ በጣም ትልቅ ነበረ። ብዙ ሰው የመጣበት አቀባበል ነበር እና እንግዲህ ጋዜጣ ላይ ነው ለረጅም ጊዜ የሰራኸው። ጋዜጣ ላይ የሚሰሩ ሰዎች ደግሞ በመልክ አይታዩም፣ አይታወቁም። ስለዚህ ስትታሰር የነበረው ሰዎች የሚለዩህ የሚያውቁህና ስትፈታ ያለው ልዩነት ያለው ይመስለኛል። እና ምን አልክ ስትወጣ ከኤርፖርት ውስጥ ያን ሁላ ሰው ስታይ?
በጣም ነው ደስ ያለኝ ይልሻለሁ። ግን አንድ ነገር ደግሞ ገነዘባለሁ፣ ያ አቀባበል በግል ለእኔ የተደረገ አቀባበል አይደለም፣ ለትግሉ የተደረገ አቀባበል ነው። ለሰላማዊ ትግል እኔ ረዥም ዘመን ህይወቴን በሙሉ ያሳለፍኩበት ማለት ነው። ያለፉትን ሁለት አስርት ዓመታት በሰላማዊ ትግሉ ላይ ነው የነበርኩት እና ለዛ የተደረገ አቀባበል ነው። ያንን ግንዛቤ ውስጥ አስገብቼ ነው ደስታ የተሰማኝ እንጂ በግል ለእኔ የተለየ ነገር ስለሰራው ወይም ከሰው የተለየ ዋጋ ስለከፈልኩ የተደረገልኝ አቀባበል ነው የሚል ብዥታ አልነበረብኝ እና የለፋንበት ነገር ፍሬ አስገኝቷል፣ ውጤት አስገኝቷል። ረዥም ጊዜ ፈጅቶብናል፣ ግን ኢትዮጵያን ወደ ለውጥ ጎዳና ውስጥ ከቷታል። የሰላማዊ ትግል ፍሬ ነው እና ያ እዛ ያመጣው ፍሬ በመሆኑ በጣም ደስታ ሰምቶኛል። በነገራችን ላይ ይሄ የሰላማዊ ትግል በሚመለከት ከዚህ በፊት ለተደረገው ብቻ አይደለም፣ አሁንም ገና የሚጠብቀን ሰላማዊ ትግል አለ። የተነሳንበት ሰላማዊና ዲሞክራሲያዊ ሀገር የመገንባት ሂደት ገና አልተጠናቀቀም፣ ሽግግር ወቅት ላይ ነን። ስለዚህ በአንድ በኩል ይሄ ህዝብ ወጥቶ ሲቀበለን ከዚህ በፊት የከፈላችሁት መስዋዕትነት እውቅና እንሰጣለን፣ ግን አሁንም አደራ አለባችሁ እያለ ነው። ከዚህም በኋላ የተሰጠን ትልቅ አደራ አለ።
እስቲ ወደ ቤተሰብ እንሄድ፣ የፖለቲካ ጉዳይ ሳንገባ ና በዚህ የአቀባበል ስነስርዓት ላይ ከአምስት ዓመት በኋላ ቤተሰቦችህንም ያገኘህበት ነው። ከእስር ቤት ስትወጣ አዲስ አበባ ላይ ስላልነበሩ ቤተሰቦች ከቤተሰብ ጋር ያለው ርቀት በመሀል በእስርም እንደገና ደግሞ በአጠቃላይ በምትሰራውም ሁኔታ ከቤተሰብ ጋር ያለው ክፍተት ወይም ርቀት ያሳደረብህ ተጽዕኖ የለም? ለምሳሌ እንደው ከባለቤት ጋር የፍቅር ጊዜ የትዳር ጊዜ የምትሉ ነበራችሁ ከሰርካለም ጋር?
እንግዲህ እኔና ሰርካለም ከተገናኘን አሁን 20 ዓመታችን ነው። ገና ከትምህርት ቤት ስትወጣ ነው የተገናኘ ነው። ሃይ ስኩል ስትጨርስ ነው የተገናኘ ነው እና አሁን 20 ዓመት ሆኖ ነው። በዚህ 20 ዓመት ውስጥ እኔና ሰርካለም እረፍት ኖሮን አያውቅም። በትግል መድረኩ ላይ ነው የተገናኘ ነው። በፕሬሱ መድረክ ላይ ነው የተገናኘ ነው። 20 ዓመቱ ያለፈው በዋናነት ስለ ግል ህይወታችን እያሰብን ሳይሆን ስለ ትግሉ እያሰብን ነው። ስለ ዲሞክራሲ ጥያቄ እያሰብን ነው። የግል ህይወት ባል ኖሮን አያውቅም። በእንግሊዝኛ ነው የማውቀው። እኛ ህይወታችንን ዶሚኔት አድርገዋል ተቆጣጥሮታል አይደለም የምንለው፣ ህይወታችንን ዲፋይን አድርጎታል። ህይወታችን ምን እንደሆነ ትግሉ ነው የወሰነልን ማለት ይችላልው። እና ከሰርካለም ጋር የግል ህይወት እንዳላሳለፍ እስር ቤት ቁጭ ብዬ ይሄን አስብ ነበር አንዳንድ ጊዜ። እና በጣም አዝናለሁ ለራሴ ከራሴ ይልቅ ለሰርካለም አዝንላታለሁ። በነገራችን ላይ እኛ ከአንድም በላይ ልጅ ለመውለድ እንፈልግ ነበር። በአጋጠመኝ እስር ሳቢያ ያንን ማድረግ አልቻልንም። ስለዚህ ይህን እያሰብኩኝ ለሰርካለም በጣም አዝንላታለሁ። እንደገና ብቸኝነትም ብቻዋን ለመኖር ተገዳለች። ከሁሉም በላይ ደግሞ ከሀገር ቤት ወጥታ እዚህ ለመውጣት ተገዳለች። በፍቃደኝነት አይደለም የመጣችው፣ ፈልግ አይደለም የመጣችው። የግድ አስፈላጊ ስለነበር ነው በዛ ወቅት የመጣችው እና እስርን ለማምለጥ ነው የመጣችው። እዛ ብትቆይ ኖሮት ታሰር ነበርና እሷ ጋር ስመጣ ያው ይሄንን እያሰብኩኝ ነው የመጣሁት። በሌላ በኩል የልጄ ነገር አለ። ልጃችን የተወለደው እና አንቺ እንደምታውቂው እስር ቤት ውስጥ ነው እና በትግል ውስጥ ነው የተወለደው። አብዛኛውን እርግዝናዋን ዘመን የሚያሳለፈችው እስር ቤት ነበረ እና በትግል ውስጥ የተወለደ ልጅ ነው። ከእስር ቤት ከወጣም በኋላ እረፍት አላገኘንም። ኢትዮጵያ ውስጥ በነበርንበት ጊዜ ለምን ከእስር ቤት ከወጣም በኋላ እንደገና ወዲያው ጭቅጭቅ ነው የተጀመረው። ፍቃድ ስጡንና ወደ ስራችን እንመለስ፣ ፍቃድ አንሰጣችሁ የሚል ጭቅጭቅ ነው የተጀመረው። ያ ትንሽ ቆይቶ ተገለባብቶ እኔን ወደ እስር ቤት መልሶኛል። እነሱም ከዚያ በኋላ ለመሰደድ ተገደዋልና በዚህ ሂደት ውስጥ ናፍቆት አባቱ ማን እንደሆነ አያውቅም።
አሁን ግን ተፈተህ መተህ ስታገኙ አወቀ። እንዴት ነው ስሜቱ? እንዴት ሆነ?
ጊዜ ይፈልጋል አባቱን ለማወቅ። በስም ነው የሚያውቅ። በስም እስክንድር የሚባል አባት እንዳለው ያውቅ። እስክንድር ማን ነው የሚለውን ግን አያውቅም። ስለዚህ በጥንቃቄ ነው እየቀረበኝ ያለው።
አልጠየቀህም? ምንድን ነው የት ነበርክ? ህይወታችን እንዴት ነው? የሚቀጥለውስ? የሚል ጥያቄ አላቀረበልህም?
ለምንድን ነው ዲሞክራሲ ሁል ጊዜ የምትለው ይለኛል ብሎኛል። እንደገና ደግሞ ቁጭ ብለን በነጋታ ከሁለት ቀን በኋላ እኔ እና እሱ ብቻ ሳሎን ውስጥ ቁጭ ብለን ኢትዮጵያ መለሳለሁ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሿታል። እና ገና ነው የእሱ የመከራ ጊዜ ከውልደቱ ጀምሮ እስከ ዛሬ ድረስ ቀጥሏል። ምናልባትም ከዚህ በኋላ ያልተጠናቀቀ ነገር ሊኖር ይችላል ብዬ እፈራለሁ። ግን በትግል ውስጥ ነው የተወለደው። ምናልባት ካደገ በኋላ ይገባዋል ብዬ አስባለሁ። ለጊዜው ግን ገና ልጅ ነው፣ ጨቅላ ነው። አብዛኛውን ነገር አይረዳም። አባት ነው የሚፈልገው። እኔ ደግሞ ልሆን የሚገባውን አባት መሆን አልቻልኩ።
ቅድምም አሁን እየጠቀስከው ነገር አለ፣ ትግል ላይ ነን፣ የዲሞክራሲ ጥያቄ አለ፣ እንደዚህ ከትግሉ ጋር የሚሉ ነገሮችን የምትሰራው ወደ 6 ጋዜጦች ነበሩ እና የምትሰራው ከጋዜጠኝነት ጋር የተያያዘ ሙያ ነው፣ ጋዜጠኝነት ነው። ጋዜጠኝነቱንና ትግሉን እንዴት ነው የምታየው? ጋዜጠኝነት ብለህ ትግል ስትል ሁለቱ አይቀላቀሉም፣ አይደባለቁም? ጋዜጠኝነት ትግል ነው ወይስ ሙያ ነው?
ጥሩ ጥያቄ ነው፣ መጠየቅም ያለበት ጥያቄ ነው። በነገራችን ላይ የእኔ ፍላጎት የእኔ ነፍሴት ነው ያለው ያልሽኝ እንደሆነ እኔ ጋዜጠኝነት ውስጥ ነው። ጋዜጠኛ ብቻ መሆን ነው የምፈልገው። ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝም። ጠልፎ አስገባኝ ትግል ውስጥ። ለምን? ዲሞክራሲ በሌለበት ሁኔታ፣ አምባገነን ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው። ጋዜጠኛ ብቻ እንድንሆን ሁኔታዎች አልፈቀዱልንም። ስለዚህ ሁለት አማራጭ መፍትሄ ለፊታችን የተደቀ ነው። አንደኛው የጋዜጠኝነት ዓለሙን ጥለሽ መውጣት፣ ሁለተኛው አማራጭ ስራሽን እየሰራሽ በዛው ልክም ደግሞ ለመብትሽ መታገል ነው። እኔ የመረጥኩት ይሄ ሁለተኛው መንገድ ነው። ስራዬንም እየሰራው ለመብቴም አብሬ መታገል ነው። ይህ መብት ደግሞ የጋዜጠኝነት መብት ደግሞ በተናጠል ብቻ የሚጠበቅ አይደለም። ትግል ምልሽ ለዚህ ነው። የጋዜጠኛ መብት በአምባገነናዊ ስርዓት ውስጥ የነፃነት ደሴት ሊሆን አይችልም። የጋዜጠኛ መብት የአጠቃላይ መብቱ አካል ነው። የጋዜጠኛ መብት ሊጠበቅ የሚችለው አጠቃላይ ሀገራዊ ነፃነት፣ ሀገራዊ ዲሞክራሲ መብቶች ሲከበሩ ብቻ ነው። ስለዚህ ሳንወድ በግድ ለአጠቃላይ ነፃነት መታገል አለን። ያ አጠቃላይ ነፃነት ከተከበረ በኋላ ግን ወደ ሙያችን እንመለሳለን። እና ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከተመለሰ በኋላ ትግል የሚባል ነገር ትቼ፣ ፖለቲካ የሚባል ነገር ትቼ ጉባኤ ላይ ነው የማተኩረው። ያንን ለማድረግ ግን የግድ ዲሞክራሲያዊ ስርዓት መኖር አለበት። ስለዚህ ጋዜጠኛ ለመሆን በኢትዮጵያ ብቻ አይደለም፣ የትኛውም ሀገር ላይ ነው ጋዜጠኛ ለመሆን ንጹህ ጋዜጠኛ ለመሆን መጀመሪያ ዲሞክራሲያዊ ስርዓት መኖር አለበት፣ ቅድመ ሁኔታ ነው። ዲሞክራሲያዊ ስርዓት በሌለበት ሁኔታ ጋዜጠኛ መሆን አይቻልም። መሆን የሚቻለው ምንድን ነው? ተንበርክኮ መስራት ይቻላል። ራስሽን እየገታሽ ሰልፍ ሰንሰርሽፕ የሚባለው በራስሽ ላይ ራስሽን ሳንሱር እያደረግሽ መስራት ይቻላል። እውነተኛ ጋዜጠኛ ሆኖ ግን መስራት አይቻልም። እኔ ደግሞ እውነተኛ ጋዜጠኛ ሆኖ መስራት አለብን ነው የምለው። እውነተኛ ጋዜጠኛ ሆነ ካልሰራ የጋዜጠኝነትን ተልእኮ መሰረታዊ ተልእኮ ከዳር አላደረስንም፣ አልታመን ነውም ማለት ነው። ለሙያችን ሳንታመን ለህዝብ መታመን አንችልም። ለሙያችን ሳንታመን ለእውነት መታመን አንችልም። የጋዜጠኛ ትልቁ ተግባር ደግሞ እውነትን ፈልፍሎ ማውጣት ነው።
ስለዚህ እሱን በኢትዮጵያ ውስጥ ሙያውን ለማካሄድ የሚያስችል ስርዓት እስከሚመጣ ድረስ እየታገልኩ ቆይቼ እሱ ስርዓት ሲመጣ ደግሞ ወደ ሙያ ሄዳለው ነው። እሱን ትግል የምታደርገው በምንድን ነው?
እንዳልኩሽ እሱን ሙሉ ለሙሉ ጋዜጠኝነቱን ትተን አይደለም፣ ከጋዜጠኝነቱ ጎን ለጎን የዲሞክራሲ አክቲቪስት እንሆናለን። ለመሆን ተገደናል ነው የምልሽ። ይሄ እኔ ብቻ አይደለም፣ ሌሎችም ጋዜጠኞች የገቡበት ሁኔታ ነው። ጋዜጠኝነቱን አንተው። ጋዜጠኝነቱ እኛ በስክሪፕቶችን ነው የምንታገለው በዋናነት ሙያችንን እናከላለን። ጎን ለጎን ግን ለመብታችን እንታገላለን፣ በሰላማዊ መንገድ እንታገላለን። እኛ ጠመንጃ እናነሳ። እኛ መሳሪያችን ስክሪፕቶችን ነው። እኛ መሳሪያችን ልሳናችን ነው አክቲቪዝም የምንለው። እና የግድ በዚህ ውስጥ ለማለፍ እንገደዳለን ማለት ነው።
ጋዜጠኛ ሰርካለም ፋሲል ባለቤትህ፣ እሷም ጋዜጠኛ ነበረች፣ አንተም ጠቅሰኸዋል። በእስር ቤት ውስጥ ነው ረጅም ጊዜ የእርግዝና ጊዜዋን አሳልፋ የወለደችው እና ይታወቃል እንግዲህ እሱን መድገም እንዳይሆን። ስለዚህ የእሷን እና 12 ዓመት ልጅህ ነው ናፍቆት እስክንድር፣ ከእነሱ ጋር ያለህን የህይወት ትስስር ለዚህ ሙያ ላመንክበት ነገር እየከፈልኩት ነው እያልክ ነው። መቼ ነው ወደ እነሱ የምትመለሰው? ወይም ይሄንን ወደዚህ ህይወት የምትመለሰው መቼ ነው? ያስቀመጥከው የጊዜ ገደብ አለ? ያሰብከው ነገር በአላማ ካልተሳካ አይኖርህም? የቤተሰብ ሁኔታ ስለ እሱ አሳስበሃል?
አስብበታል። በነገራችን ላይ እኔ ብቻ አይደለሁም እዚህ ትግል ውስጥ ያለሁት፣ ባለቤትም ሰርካለም አለች። ስትሰደድም የትግሉ አካል ለመታገል ነው እሷ የተሰደደችው። ዝም ብላ እጇን አጣጥፋ ለመቀመጥ አይደለም። እና የሰርካለምም ሆነ እኔ ወደ ግል ህይወታችን አንገባ ጥያቄው እስከሚመለስ ድረስ። ጥያቄው ሲመለስ ነው ወደ ግል ህይወታችን የምንገባው። አብረን ያለንበት ትግል ነው። እሷ ከጎን ሆና እኔ እየታገልኩኝ አይደለም፣ አብረን እየታገልን ነው። ከእስክንድር በስተጀርባ ማን አለ ብሎ ለሚጠይቅ ሰው ግንቦት ሰባት አይደለም። ይህ መቶ በመቶ ማረጋገጥ ፈልጋለሁ። እኔ ግንቦት ሰባት አባል አልነበርኩም፣ አሁንም አይደለሁም፣ ወደፊትም አልሆንም። ከእኔ በስተጀርባ ያለችው ሰርካለም ነች።
ጽዮን ግርማ ከእስክንድር ነጋ ጋር ያደረገችው ቆይታ ቀጣይ ክፍል ነገ ማታ ይቀርባል። በተጨማሪም ውይይቱን በቪዲዮ መከታተል ለምትፈልጉ በፌስቡክ አት ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል። ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዲሞክራሲ በተግባር ነው ተከታዩ ዝግጅት። የኦሮሞ ዲሞክራሲያዊ ግንባር በቅርቡ ኢትዮጵያ ውስጥ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግሥት ከፍተኛ ልዑካን ጋር የመጀመሪያውን ዙር ውይይት ከግንቦት 3 እስከ 4 2010 ዓ.ም ማካሄዱን ባለፈው እሁድ ማስታወቁ ይታወሳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በማግስቱ ሰኞ ይፋ ባደረገው መግለጫም መቀመጫውን ውጪ ካደረገው የኦሮሞ ዲሞክራሲያዊ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን አረጋግጧል። የግንባሩ አመራር አባላት በቅርቡ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርድሮች እንደሚደረጉም ይጠበቃል ብሏል። የድርድሩ የመጀመሪያ ዙር የትና ከማን ጋር ተካሄደ? ምን ምን ላይ ተወያዩ? ወደፊትስ ምን ይጠበቃል? ሰሎሞን ክፍሌ የግንባሩን መሪ ዶክተር ዲማኖ ጎን አነጋግሯል።
የኦሮሞ ዲሞክራሲያዊ ግንባር አሁን ለሁለተኛ ጊዜ መሆኑ ነው ወደ ሀገር ገብቶ ለመታገል ሲወስን። የመጀመሪያው ምን ሆኖ ነው የተመለሳችሁት? በዚህ ብንጀምር።
የመጀመሪያው በውጭ ሀገር አንዳንድ ግንኙነት ስናደርግ ነበረ ከመንግስት ጋር፣ ግን ምንም መልስ ስላላገኘን የተወሰኑ የአመራሩ አባላት አይዛው ሄደን እናናግራቸው በሚል ያው በራሳችን ውሳኔ ነው እዛ ይሄድ ነው። በጊዜው መንግስት ለዚህ ዝግጁ ስላልነበረ ነው የተመለስ ነው ማለት ነው።
እና አሁን ምን ለውጥ ተገኝቷል? በተለይ በአሁኑ ወቅት በሀገሪቱ የተደነገገው የአስቸኳይ ጊዜ አዋጅ የዜጎችን መብቶች በሙሉ በገደበበትና እንቅስቃሴዎች ሁሉ አዳጋች በሆኑበት ሁኔታ ውሳኔያችሁ ቸኩሏል የሚሉ አሉ። ለዚህ ምን መልስ አሉት ዶክተር ዲማ?
እንግዲህ እኛ እንደ ድርጅት ከተቋቋምንበት ጊዜ ጀምሮ ዋናው ዓላማችን አገር ገብተን የፖለቲካ ዓላማችንን በሰላማዊ መንገድ ማካሄድ ነው እና ለዚህም ነው ወደ ኢትዮጵያ ተመልሰን ከህዝቡ ጋር ሆነን አብረን ለመታገል የወሰን ነው። በአሁኑ ጊዜ አንዳንድ ለውጦች በሀገሪቱ ውስጥ እየተካሄዱ መሆኑን ሁላችንም የምናውቀው ነው። የአመራር ለውጥ ተደርጓል በመንግስት ውስጥ ገዢውን ፓርቲ ውስጥ አንዳንድ እርምጃዎችንም በመውሰድ ላይ መሆናቸው ይታወቃል። ከዛ በተጨማሪ ግን በግልጽ ወስነው ተቃዋሚ ወይም ተፎካካሪ የሚባሉ ድርጅቶችም ውጪ ያሉትም ጭምር ወደ ሀገራቸው ተመልሰው ትግላቸውን በሰላማዊ መንገድ እንዲያካሂዱ ጥሪ ተደርጓል። በዚሁ ጥሪ መሰረት እኛም ጥሪውን የምንደግፍ መሆኑን ከዚህ በፊት ማስታወቀን ነበር። በቅርቡ ግን መንግስት ራሱ እንነጋገር ብሎ ስለጠየቀን በዛ ላይ ተመስርተን እንግዲህ ንግግር አድርገናል። ያደረግነው ንግግርም የፖለቲካ ንግግር ሳይሆን እንዴት አድርገን ወደ ሀገራችን እንደምንመለስና ይሄንን በሚመለከት ስምምነት ላይ ደርሰናል እና በሚቀጥለው ሳምንት የተወሰኑ የድርጅቱ አመራር አባላት ወደ ኢትዮጵያ ይሄዳሉ። እዛ ከደረስን በኋላ ከመንግስት ባለስልጣናት ጋር ንግግር እንጀምራለን ማለት ነው።
እንዳሉት የመጀመሪያው ዙር ድርድር ተጠናቋል። የትና ከማን ጋር ነበር ያካሄዳችሁት?
ያደረግነው ንግግር በሶስተኛ አገር ነው። በመንግስት በኩል የነበሩትም የፌደራል መንግስት ከፍተኛ ባለስልጣናት ናቸው።
ወደፊትስ ምን ይጠበቃል?
ወደፊት እንግዲህ እኛ የምንጠብቀው እንዴት አድርገን በኢትዮጵያ ያለውንም ሁኔታ አይተን እንደ ማንኛውም የሀገሪቱ የፖለቲካ ኃይል በህጋዊ መንገድ ተመዝግበን መንቀሳቀስ የምንችልበትን ሁኔታ ማመቻቸት ይሆናል ቀጣው ስራ።
የኦሮሞ ዲሞክራሲያዊ ግንባር በአሁኑ ጊዜ በውጭ ካሉ ሌሎች ተቃዋሚዎች ጋር ሆኖ በአገር አቀፍ ብሔራዊ ስብስብ ውስጥ ይሰራል። እና እንዴት ነው ለብቻው ተነጥሎ ከመንግስት ጋር የሚደራደረው? ወይስ የሌሎችን ይሁንታ አግኝቷል? ወይስ ራሱን ከስብስቡ አግሏል ማለት ነው? ዶክተር ዲማ ከዚህ ቀደም ይህን አስመልክቶ ተጠይቀው የሰጡት መልስ አለ። እኛ ከመንግስት ጋር የምንደራደር ከሆነ ሁሉንም ወክለን ነው ነበር ያሉት። ስለዚህ ግንቦት ሰባትንና ሌሎችንም ወክለው ነው ማለት ነው ከመንግስት ጋር የተደራደሩት?
አይደለም፣ ራሳችንን የኦሮሞ ዲሞክራሲያዊ ግንባርን ወክለን ነው የተደራደር ነው። እንደሚታወቀው የኢትዮጵያ ሀገራዊ ንቅናቄ አራት ድርጅቶች ያሉበት ህብረት ነው። እያንዳንዱ ድርጅት የራሱን ህልውና ጠብቆ ነው ወደዚህ ጥምረት የመጣ ነው። በስምምነታችን ውስጥ በጽሁፍ በሰነድ ባደረግነው ስምምነት ውስጥ የግድ አንድ ላይ ሆነን ነው የምንደራደረው የሚል ይሄ ነጥብ ተነስቶ የተስማማንበት ጉዳይ የለም። እንዲያውም ከአባሎቻችን ውስጥ ሌሎቹ እንደ አርበኞች ግንቦት ሰባትንም ጨምሮ ከልዩ ልዩ ድርጅቶች ጋር ለምሳሌ ግንቦት ሰባት ከኡጋዴን ብሔራዊ ነጻነት ግንባር ጋር እንደዚሁም ትግራይ ህዝብ ነጻነት ንቅናቄ ከሚባል ድርጅት ጋር ያው ለየግላቸው ሲደራደሩ ሲስማሙ የነበረ ሁኔታ አለ። በተጨማሪም ደግሞ አገሪቱ ውስጥ ያለው ሁኔታ ተለውጧል እና እኛ በአቋማችን ድሮም ግልጽ የሆነ አቋም ነው ያለን። በትጥቅ የሚደረግ ማንኛውም ለውጥ በየትኛው በታሪክም እንዳየነው ዲሞክራሲያዊ ስርዓት አያመጣም። እንደዚህ አይነቱን የትግል ዘዴ ትተን ትግል ዘዴያችንንም እንድናስማማ ግፊት እናደርግ ነበር። ይሄ አልሆነም። ሌሎቹ ድርጅቶች አንዳንድ በንቅናቄ ውስጥ ያሉ ድርጅቶች እንግዲህ እንደ አርበኞች ግንቦት ሰባትንም ጨምሮ በትጥቅ ትግል ነው ይሄንን መንግስት እየተዋጉ ያሉት፣ ለውጥም ለማምጣት የሚታገሉት። በተጨማሪም ከኢትዮጵያ ጋር በጠላትነት ከተፈረጀ ጎረቤት ሀገር ጋርም ግንኙነት እንዳላቸው የታወቀ ነው። እንደዚህ ችግሮች ውስጥ ከገባን ሊቆይ ነው ማለት ነው ድርድሩ። እና እኛም የመከር ነው ሌሎችም ድርጅቶች ከኛ ጋር ተመሳሳይ አቋም ይዘው አገራቸው ገብተው ሊታገሉ የሚችሉበትን ሁኔታ ማመቻቸት ያስፈልጋል። ዛሬ ባለው የዓለም ሁኔታ በትጥቅ ትግል ያውም ደግሞ በስርዓት የሚካሄድ እንኳን ቢሆን በትጥቅ ትግል የሚደረግን ለውጥ ብዙ ድጋፍ አይኖረውም። የምንፈልገውን ዲሞክራሲያዊ ስርዓትም ደግሞ ለማምጣት አመቺ ሁኔታ አይፈጥርም። ያው ከዚህ በፊት የሄድንበት ሁኔታ ነው እንደገና ተደግሞ በሀገራችን የሚመጣው እና በሰላማዊ መንገድ ታግሎ ነው ለውጥ ማምጣት የሚቻለው የሚል እምነት ነው ያለን። እኛ ይሄ የቆየ ድርጅታችን የተቋቋመበት መሰረታዊ ዓላማ አንዱ ነው። በዚህ ስለምናም ሌሎችም ድርጅቶች ይሄንን አቋም ይዘው ወደ ድርድር ሊሄዱ ይችላሉ ይመስለኛል። እኛም ደግሞ እንደ ድልድይ ሆነን ልናገለግል እንችላለን። እንዲያውም እኛ ያው ህብረቱ አሁንም አለ። ህብረቱን እንዲያውም ሌሎች ድርጅቶችንም ጨምረን ማጠናከር ነው የምንፈልገው። ግን አቋማችን ተመሳሳይ መሆን አለበት። ግባችንም በትግል ስልታችንም የሚመሳሰል የግድ አንድ መሆን የለበትም። ተመሳሳይ የሆነ አቋም መያዝ ያስፈልገናል ብለን ነው የምናስበው።
እንዳሉት ሳይሞከር ቀርቶ አይመስለኝም። ከዚህ ቀደም ሌሎች ሀገር ውስጥ የሚንቀሳቀሱ የፖለቲካ ድርጅቶችም ሞክረው እንደውም ለእስር የተዳረጉ አሉ። ስለዚህ የእናንተም ጥረት እንግዲህ እንደ ሁኔታው ይታያል። ዶክተር ዲማ ነጎ ቀድሞ የኦሮሞ ነጻነት ግንባር ሊቀመንበር ነበሩ። የኢትዮጵያ ማስታወቂያ ሚኒስትር ሆነውም አገልግለዋል። ለጊዜው በጣም አመሰግናለሁ።
በጣም አመሰግናለሁ እኔ።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።